The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ የግማሽ ሰዓት ፕሮግራም አሁን ጀመረ። የፌዴራሉ ከፍተኛ ፍርድ ቤት 19ኛ የወንጀል ችሎት በሽብር ወንጀል ተጠርጥረውና ክስ ተመስርቶባቸው ከነበሩት የዞን 9 የኢንተርኔት ድረገጽ አምደኞችና ጋዜጠኞች እስከ ቅርብ ጊዜ ድረስ እስር ላይ ከነበሩት አንዱ ሲቀር የተቀሩት ባለፈው ቅዳሜ ተለቀዋል። በዛሬቱ አፍሪካ ግጭቶችና ሽብርተኝነትን የሚያባብሱ ሁኔታዎች ምንድናቸው? የመካከለኛው ምስራቅና ሰሜን አፍሪካ ሁኔታዎችስ ምን ያህል ተጽዕኖ አሳድረዋል? መሪዎቹስ ስጋቱን በመቀነስ ረገድ ምን ማድረግ የሚያስፈልጋቸው ወይም ምን ያስፈልጋቸዋል የሚሉትን እየተመለከተ ዘገባ ጨምሮ በአቢረስና በመጽሔቱ እንተነትናለን። ጤና አስጥልን ክቡራትና ክቡራን አድማጮች፣ የዛሬ ጥቅምት 8 2008 ዓ ም ስርጭታችንን ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 7 ይዘን ቀርበናል። አስተናጋጃችኋሉ አከብድ ነኝ። ጽዮን ግርማ ፕሮግራሙን ትመራልናለች። ለቴክኒክ ምህንድስናው ፒተር አንድሌ ተሰይሟል። በርከት ያሉ ዘገባዎችና ቅንብሮችም አሉን። ቀዳሚው ታዲያ የሰዓቱ የዓለም ዜና ነው ከአዲሱ አበበ።
እንደምን አምሽታችኋል። የኡጋንዳ መንግሥት እንባ አስመጪ ጋዝ በመጠቀም ለሰላማዊ የፖለቲካ ስብሰባ እንቅፋት መሆኑን እንዲያቆም የሰብአዊ መብት ተሟጋች ድርጅቱ ሂዩማን ራይትስ ዎች ዛሬ ጥሪ አደረገ። የመንግሥት እንቅፋት መሆን በነጻነት የመሰብሰብና ሐሳብን የመግለጥ መብትን ይገድባል ብሏል ሂዩማን ራይትስ ዎች። ኡጋንዳውያን ከመቼውም ጊዜ አሁን ምርጫ በተቃረበበት ጊዜ ተሰብስበው አዳዲስ ሐሳብ የመስማት መብት አላቸው ብለዋል የድርጅቱ ከፍተኛ የአፍሪካ ጉዳዮች ተመራማሪ ማሪያ በርነት። በማናለብኝነት ሕዝብን በእንባ አስመጪ ጋዝ መበተን የመቁሰል አደጋ ከማድረሱም በላይ ነጻና ዲሞክራሲ ህዋውን ያደፈርሳል ብለዋል። የግብፅ ባለሥልጣናት ለመንግሥት ሠራተኞች ዛሬ ሰኞ የግማሽ ቀን እረፍት ሰጡ። ምክንያት ለአገሪቱ ምክር ቤት ምርጫ ሰፊ የሕዝብ ተሳትፎ እንዲኖር ለማድረግ። ይህ የምክር ቤታዊ ምርጫ የመጀመሪያ ጊዜ መሆኑ ነው። ለምን? በእስላማውያን የበላይነት የሚመራው ምክር ቤት እንደ አውሮፓ አቆጣጠር በ2012 መፍረሱ ይታወቃልና። በብዙ ሺህ የሚቆጠሩ ፍልሰተኞች በዛሬው ዕለት ሰኞ በሰርቢያና በክሮኤሽያ መካከል መላወሻ አጥተው እንደሚገኙ ተገለጠ። ሌሊቱን በኃይለኛ ብርድ ከማሳለፋቸውም በላይ ሃንጋሪ ወደ ክሮኤሽያ የሚያደርሰውን መተላለፊያ ባለፈው ቅዳሜ በመዝጋቷም ያለ ምግብ እንደቆዩ ታውቋል። ወደ አውሮፓ ህብረት አገሮች ለመሄድ በክሮኤሽያ በኩል ለማለፍ ያቀዱት ወደ 2000 የሚሆኑት እነዚሁ ፍልሰተኞች ትናንት እሁድ እጅግ ቀዝቃዛ በሆነ አውቶቡስ ውስጥ ነበር ሌሊቱን ያሳለፉት። ኮፕ የተሰኘው ኃይለኛ ንፋስ አዘል ማዕበል ፊሊፒንስ ውስጥ ከፍተኛ ዝናብ ማስከተሉና አካባቢውን ማጥለቅለቁ ተገለጠ። የፊሊፒንስ ፖሊስ፣ የጦር ኃይል አባላትና የበጎ ፈቃድ ሠራተኞች በብዙ መቶዎች የሚቆጠሩ የማዕበሉ ሰለባዎችን ለመርዳት በአፋጣኝ መሰማራታቸውም ታውቋል። በዚህ ማዕበል እስካሁን 11 ሰዎች እንደሞቱ ነው የተገለጠው። በርካታ የአውሮፕላን በረራዎች እንደዚሁም በርካታ የመርከብ አገልግሎቶች በተለይም ሉዞን አካባቢ በማዕበሉ የተነሳ መቋረጣቸውም ታውቋል። የቻይናው ፕሬዚዳንት ዢ ፒንፒንግ ለአራት ቀን ወደ ብሪታንያ እያመሩ መሆናቸው ተሰማ። የጉብኝቱ ዓላማ በሁለቱ አገሮች መካከል ያለውን የንግድ ግንኙነት ለማጠናከር መሆኑም ተገልጧል። አንድ የቻይና መሪ እንደ አውሮፓ አቆጣጠር ከ2005 ዓ ም ጀምሮ ወይም ወዲህ ብሪታንያን ሲጎበኝ ይህ ያሁኑ የመጀመሪያ ጊዜ መሆኑ ታውቋል። ዜናው አበቃ።
Thank you. አዲሱ አበበን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት ላይ በሚቀርበው መደበኛው ስርጭታችን ሰፋ ያለውን የዓለም ዜና ዝርዝር ይዞ ይመለሳል። አድማጮች፣ አሁን ለቀዳሚው የምሽቱ አብይ ርዕስ ወደ አዲስ አበባ። የፌዴራሉ ከፍተኛ ፍርድ ቤት 19ኛ የወንጀል ችሎት በሽብር ወንጀል ተጠርጥረውና ክስ ተመስርቶባቸው ከነበሩት የዞን 9 የኢንተርኔት ድረገጽ አምደኞችና ጋዜጠኞች እስካሁን በእስር ላይ ከነበሩት አንዱ ሲቀር የተቀሩት መለቀቃቸው ታውቋል። የአዲስ አበባው ዘጋቢያችን መለስካቸው አመሃ ታሳሪዎቹ ከመለቀቃቸው አንድ ቀን ቀደም ብሎ ባለፈው አርብ የተሰጠውን ይህን የፍርድ ቤቱን ትዕዛዝ ተከትሎ ቤተሰቦቻቸውና የሕግ ጠበቃቸውን አነጋግሮ ተከታዩን አጠናቅረዋል።
ረፋዱ ላይ የተሰየመው የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ከሳሽ ተከሳሽ መቅረባቸውን አረጋግጦ ለስድስተኛ ጊዜ በቀጠሮ ሲንከባለል የነበረውን ብይን ማንበብ ጀመረ። በመጀመሪያ የአቃቢ ሕግን ክሶች በጠቅላላና በእያንዳንዱ ተጠርጣሪ ላይ የቀረበውን ክስ በአጭሩ አቅርቧል። ከዚያም አቃቢ ሕግ ካቀረበው ክስ አኳያ ያስረዱልኛል ብሎ የዘረዘራቸውን የሰው የሰነድና የድምፅ ከምስል ማስረጃዎችን በመተንተንና በመመዘን አቃቢ ሕግ እንደ ክሱ አቀራረብ ተጠርጣሪዎቹ ፈጽመዋል ያለውን የወንጀል ተግባር ማድረጋቸውን ማስረጃዎቹ ሁሉ አያስረዱም ሲል ተከሳሾቹ መከላከል ሳያስፈልጋቸው በነጻ እንዲሰናበቱ በአንድ ድምፅ መወሰኑን አትቷል። ሁለተኛውን ተከሳሽ ማለትም በፈቃዱ ኃይሉን በተመለከተ ግን ከጸረ ሽብሩ አዋጅ ውጪ በመደበኛው የወንጀል ሕግ ድንጋጌ እንዲከላከል ወስኗል። ከተከሳሽ ጠበቆች አንዱ አቶ አማ መኮንን ይህንን አብራርተዋል።
በፈቃዱ ኃይሉ ለፖሊስ ሰጠ የተባለውን የእምነት ቃል ወይም የተከሳሽነት ቃል በዋናነት መሰረት በማድረግ ተከሳሹ በአገር ውስጥ በግብጽ አገር የታየው አይነት ህዝባዊ አመፅ እንዲነሳሳ በጽሁፍ ለመቀስቀሱ አምኗል። አንዳንድ የተያዙ ጽሁፎችም ይሄን ያሳያሉ በሚል ከጸረ ሽብር አዋጁ ውጭ ወደ መደበኛው የወንጀለኛ መቅጫ ወይም ወንጀል ህግ አንቀጽ 257 ቀይሮ በዚህ መከላከያውን እንዲያቀርብ አዟል።
በዚህም መሰረት በሌለችበት ጉዳዩ ሲታይ የነበረችውን ሶሊያና ሽመልስን ጨምሮ ናትናኤል ፈለቀ፣ አጥናፉ ብርሃኔና አቤል ዋበላን ፍርድ ቤቱ በነጻ አሰናብቷቸዋል። በነጻ የተሰናበቱትና በእስር የሚገኙትም ዛሬውኑ እንዲፈቱ ፍርድ ቤቱ ትእዛዝ ሰጥቷል። ሁለተኛው ተከሳሽ በፈቃዱ ኃይሉ የተከሰሰበት ወንጀል ዋስትና የሚያሳጣው አለመሆኑንና ለአንድ ዓመት ከስድስት ወር ያህል በእስር መቆየቱንም አስታውሰው አቅሙን ያገናዘበ ዋስ አስይዞ ጉዳዩን በውጭ ሆኖ እንዲከታተል ጠበቆች ፍርድ ቤቱን ጠይቀዋል። አቃቢ ሕግ በበኩሉ ተጠርጣሪው ከእስር ቤት ቢወጣ አሁንም ሕዝብን ለአመፅ የሚያነሳሳ ጽሑፍ ከመጻፍ እንደማይቆጠብ እንደሚያምን፣ ስለዚህም የዋስትናውን ጥያቄ እንደሚቃወም ለፍርድ ቤቱ ገልጿል። ፍርድ ቤቱም የግራ ቀኙን ክርክር ከሰማ በኋላ ብይን ለመስጠት ለረቡዕ ጥቅምት 10 ቀን ቀጠሮ ቆርጧል። ችሎቱ እንደተጠናቀቀ ያገኘኋቸው በነጻ ከተሰናበቱት ተጠርጣሪዎች ወላጆች መካከል የናትናኤል ፈለቀን አባት አቶ ፈለቀ አበራን ምን እንደተሰማቸው ጠይቄያቸው ነበር።
በእውነቱ በዛሬው ቀን እኔ እንደገና እንደተወለድኩ ነው የምቆጥረው። በጣም ነው ደስ ያለኝ። ምክንያቱም ሀቁ ወጥቷል፣ ዳኞቹም ተናግረውታል። ልጄ እስከ ዛሬ እኔ በምንም አይነት ወንጀል አይቼው አላቅም። የማከብረው የምወደው ልጅ ነው፣ የምኮራበት ልጅ ነው። በእውነት ግን አንድ አመት ከስድስት ወር ገደማ ሲታሰርብኝ ያየሁት ስቃይና በደል በጣም በህይወቴ መፈጠሬን ነው ያስጠላኝ። ይሄ ብቻ ነው የምለው፣ ሌላ ምንም የምለው ነገር የለኝም። እና ዛሬ እጥፍ ድርብ ደስታ ነው ያገኘሁት።
የአቤል ዋበላን አባት አቶ ዋበላ ሶጌቦንም አናግሬያቸዋለሁ።
በጣም ነው ደስ ያለኝ፣ በጣም ነው ደስ ያለኝ። ለዘመድ አዝማድ ለሁሉ ለእኔ አይደሉ ለአገር ለአገር የኔ ድሀ አባት ከኔ ተፈርጥሮ እዚህ ደረጃ ደርሶ ተማግቶም ወይም ተከሶም ለዚህ መብቃቱ በነጻ መውጣቱ በጣም ነው ደስ ነው። ለኢትዮጵያ ሕዝብ ለሁሉም ደስታ ይሰማው።
እንደው ለመሆኑ ልጆች መጀመሪያ ሲታሰር በዚህ ተጠርጥሮ በሽብርተኝነት ተጠርጥሮ ሲታሰር እርስዎ እንደው አልጠረጠሩ? ምናልባት ይሄ ልጅ አጥፍቶ ይሆናል አሉ?
እኔ ምንድን ከየት ወጣ ከየት ገባ ነው። ጠንካራ መልስ እንኳን አይሰጠኝም። ምንም ለመብላት እንኳን ተገዶ ነው የሚበላ፣ መጽሐፍ ነው የሚያነበው። እኔ ሲገባ አክብሮን ዜና ነው የኢትዮጵያ ሬዲዮ እንዲከፈት ዘፈን የሚባል ነገር እንኳን አቀ ጫት የሚባል ሱስ የለው የሱ ባልደረቦች ይዛ ሊቦች ወይ ባሁን ዛራት ምን እንኳን ትምርት ያልጨርሷል እንዴት እኔ እናታቸውን አጥቼ እነሱን ካርታርታ ኑሮ እኔን አሳደኩት እዚ መግባቱ ደሞ በጣም ባይሰራም መግባቱ እኔን አልጠበቀም በሚል በጣም ተበሳጨ ነበር ዞሮ ዞሮ ምናልባት ሁኔታው ቦታ አይሽትምና ነው ሰላም ነው ሰላም ይሰማኛል
አቶ አማ መኮንን ዛሬ የተሰጠው ብያኔ ሐሳብን ከመግለጽ መብት አጠቃቀም ጋራ ከሚነሱ ችግሮች አኳያ መልካም አርአያ ሊሆን የሚችለው ብለውታል
አዎ በኔ በኩል ፍርድ ቤቱ በሚገባ ማስረጃውን መዝኖታል የሚል እምነት አለኝ ምናልባትም ለዚህ ጉዳይ ብቻ ሳይሆን በተለይ ሐሳብን ከመግለጽ ነጻነት መብት አጠቃቀም ጋር ወደፊት ለሚነሱም ጥያቄዎች እንደ ፕሬዚደንስ ወይም ጥሩ መልስ ሊሆኑ የሚችሉ ትንታኔዎችን ነው ፍርድ ቤቱ ያስቀመጠውና በኔ በኩል ፍርድ ቤቱ በሚገባ የሚያስመሰግን ሥራ ሰርቷል ብዬ ነው የማስበው
ይህ ዘገባ እስከተጠናቀቀበት 11 ሰዓት ተኩል ድረስ በእስር የሚገኙት ናትናኤል ፈለቀ፣ አጥናፉ ብርሃኔና አቤሉ አበላ በፍርድ ቤቱ ትዕዛዝ መሰረት እንዳልተፈቱ ትዕዛዙ ግን ለወህኒ ቤቱ አስተዳደር መድረሱን ጠበቃው አቶ አማሃ መኮንን ለቪኦኤ በስልክ ገልጸዋል። ከዚህ ቀደም በእናቱ ሀብታሙ አያሌው የተፈጸመው ህገወጥ እስር ነው ያሉትንም ዛሬ እንዲፈቱ ትዕዛዝ በተሰጠላቸው በናትናኤል ፈለቀ ሊፈጸም ይችላል የሚል ስጋት እንዳላቸውም ተናግረዋል። ከአመት ከስድስት ወር በፊት አቃቤ ህግ በሽብር ድርጊት ክስ የመሰረተባቸው 10 ጦማሪያና ጋዜጠኞች እንደነበሩ ይታወሳል። ከጥቂት ወራት በፊት የአምስቱ ተጠርጣሪዎች ክስ በፍትህ ሚኒስቴር ትዕዛዝ ተቋርጦ መፈታታቸውም አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ1431 መካከለኛ ሞገድ ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ወደ መጽሔቱ የትንታኔ ክፍል ነው የምንሻገረው። በዛሬቱ አፍሪካ ግጭቶችና ሽብርተኝነትን የሚያባብሱ ሁኔታዎች ምንድን ናቸው? የመካከለኛው ምስራቅና ሰሜን አፍሪካ ሁኔታዎችስ ምን ያህል ተጽዕኖ አሳድረዋል? መሪዎችስ ስጋቱን በመቀነሱ ረገድ ማድረግ የሚያስፈልጋቸው ምንድን ነው? በአንድ አፍሪካ ውስጥ የታወቀ የጥናትና ምርምር ቡድን አዲስ የወጣ ሪፖርት ሽብርተኝነትን የሚገፋፉ ሁኔታዎች ምን እንደሆኑ ለማወቅ የሞከረባት ያነሳቸው ጥያቄዎች ናቸው። የደረሰበት ድምዳሜ ሁሌ ከምንጠብቀው ሁኔታ የተለየ ነው ይላል። አኒታ ፓውል ከጆሃንስበርግ ያጠናቀረችውን የዚህን ዘገባ ዝርዝር ሰለሞን ክፍሌ ይዞ ቀርቧል።
ተንታኝ ጃኪ ሲለርስ ፕሪቶሪያ የሚገኘውን የደህንነትና ጥበቃ ተቋም ይመራሉ። አፍሪካ ውስጥ እያደገ ከመጣው ሽብርተኝነትና ጽንፈኝነት ጀርባ በርካታ ጠንካራ ኃይሎች አሉ ይላሉ። ዓለም አቀፍ ሽብርተኝነትን በማባባስ እጅግ ጠንካራው ኃይል ግን ይላሉ ጃኪ ሲለርስ እጅግ ጠንካራው ኃይል ግን አከራካሪ ነው። ያም ኃይል አሜሪካ ነው ብለዋል።
Deliberate or not, the main drivers of international terrorism today is the policies and actions of the United States and its Western allies.
ሆን ተብሎ ሚሆን አይሁን ዛሬ በዋናነት ዓለም አቀፍ ሽብርተኝነትን የሚያባብሱት የዩናይትድ ስቴትስ እና የምዕራባውያን ሸሪኮች ፖሊሲዎችና የሚወስዷቸው እርምጃዎች ናቸው። ግልጽ ነው። በኬንያ፣ በናይጄሪያና ብዙም ሌሎች አገሮች የመንግስታቱና የጸጥታ ጥበቃ መስሪያ ቤቶቻቸው ለአሸባሪ ድርጊቶች የሰጧቸው ምላሾች ችግሩን ይበልጥ አባብሰዋል። ነገር ግን ዛሬ በዓለም ላይ ዋነኞቹ የስደተኞችና አለመረጋጋት ምንጮች ሶማሊያ፣ ሶሪያ፣ ሊቢያ፣ ኢራቅና አፍጋኒስታን ናቸው። እነኚህ አገሮች ሁሉ ደግሞ አንዱ ከሌላው ሳይለይ ዩናይትድ ስቴትስ ጣልቃ የገባችባቸው ናቸው። በዚህም ምክንያት ውድመት፣ ትርምስ፣ የውስጥ ጸጥታ መበላሸትና ከፍተኛ የህዝብ መፈናቀል ደርሷል።
ተንታኙ ጃኪ ሲለርስ ባለፉት 10 ዓመታት አፍሪካ ውስጥ ስላሸባሪ ቡድኖች ያካሄዱት አጥጋቢ የተባለ አዲሱ ጥናታቸው የደረሰበት ይህ ድምዳሜ ፊት ለፊት ተጋፋጭ ነው። ጥናቱ በዚህ ምክንያት 300 ወታደሮችን በምዕራብ አፍሪካዊቱ ሀገር በካሜሩን ለመመደብና ከቦኮ ሐራም ነውጠኞች ጋር የሚካሄደውን ውጊያ ለመቀላቀል ለወሰነችው ለዩናይትድ ስቴትስ በጊዜው እንደ ደረሰ ማስጠንቀቂያም ሊያገለግል ይችላል ብለዋል ሲለርስ። የአፍሪካ መንግስታትም ይላሉ ሲለርስ በማከል የአፍሪካ መንግስታትም ዓለም አቀፍ ሽብርተኝነትን በመግፋቱ ረገድ አስተዋጽኦ በማድረጋቸው ከወቀሳ ሊድኑ አይችሉም። ለምሳሌ የቦኮ ሐራም እንቅስቃሴ ሰሜን ናይጄሪያ ውስጥ የተቀሰቀሰው በአካባቢው ድህነት በመንሰራፋቱ፣ እኩልነት በመጥፋቱና በመልካም አስተዳደር እጦት ነው። የሶማሊያው አልሻባብ ቡድን እንደ አውሮፓውያን ዘመን አቆጣጠር በ2006 ዓመተ ምህረት እንቅስቃሴ ሲጀምር እንደ አካባቢው የፖለቲካ ሰራዊት ነበር። ዛሬ እንዲህ የምስራቅ አፍሪካ አስፈሪው የሽብር ኃይል ከመሆኑ በፊት ባለም በብዛት የታወቀው የአልቃይዳ አሸባሪ ቡድንም አፈጣጠሩ ከአካባቢው ጋር የተያያዘ ሆኖ እናገኘዋለን ሲሉ ያስረዳሉ ጃኪ ሲለርስ።
When I speak of these big trends and external developments, it is always important to make the point.
ስለነዚህ ትላልቅ ዝንባሌዎችና የውጭ ተጽዕኖ ስናገር ሁሉም አይነት ሽብርተኝነት የተወለደው በዚያው በራሱ ሀገር ውስጥ ባሉ ሁኔታዎች ምክንያት መሆኑን መገንዘብ ጠቃሚ ይሆናል። ከየአካባቢው ታሪክ ጋር አንደኛው ብሔር ሌላውን ከማግለል ጋር በተያያዘ በመልካም አስተዳደር እጦት ሳቢያ ሁሉም እኩል የሀገሪቱን ሀብት እንዳይካፈል ሲደረግ እናም አመራሩ ለረጅም ጊዜ ባንድ አምባገነን ተይዞ ሲቆይ አመጻን ይወልዳል። ኦዛማ ቢላደን የጦር መሳሪያ አንስቶ ውጊያ የጀመረበት ምክንያት በአገሩ በሳውዲ አረቢያ ሙስናና ድህነት በመንሰራፋቱ ነው። የአፍሪካ አሸባሪዎችም መሳሪያ ያነሱት በመጀመሪያ ደረጃ በዓለም አቀፍ ጉዳዮች ምክንያት ሳይሆን እዚያው በአገራቸው በተከሰቱ ችግሮች ሳቢያ ነው።
እና ይህ ጥናት ጽንፈኝነትን በመዋጋት ላይ ለሚገኙ የአፍሪካ መንግስታት ምን ምክር ይለግሳል? ዋናው መፍትሄ ላሉ ሲለርስ ዋናው መፍትሄ ቀላልም እጅግ ውስብስብና ከባድም ነው። መንግስቱን ከሙስና አሰራር ማጽዳት፣ የሥራ ዕድሎችን መፍጠር፣ የትምህርትና የማህበረሰብ አገልግሎቶችን እንዲሁም የዜጎችን ሕይወት ማሻሻል ከአንድ ሀገር ግጭቶችንና ሽብርተኝነትን ለማስወገድ መፍትሄ ናቸው ሲሉ ጃኪ ሲለርስ በጥናታቸው መክረዋል።
አድማጮች፣ ወደ መጨረሻው የምሽቱ ቅንብር እንሻገር። ተከታዩ ዘገባ ኢትዮጵያ ውስጥ በእስር ላይ የሚገኙትን ዶክተር ፍቅሩ ማሩን ይመለከታል ይለናል ሰለሞን አባተን ያዘጋጀው ነው።
ዶክተር ፍቅሩ ማሩ ኢትዮጵያ ውስጥ አዲስ የልብ ሕክምና ሆስፒታል ከፍተው በሀገሪቱ ውስጥ ቀድሞ የማይሰራ ወይም ህሙማን ወደ ውጪ ለመሄድ የሚገደዱባቸውን የቀዶ ሕክምና አገልግሎቶች ሲሰጡ ቆይተዋል። የስዊድን መገናኛ ብዙሃን ይዘዋቸው እየወጡ ባሉ ዘገባዎቻቸው ታዲያ ስለ ዶክተር ፍቅሩ ማሩ ሲጽፉ ሰንብተዋል። ዶክተር ፍቅሩ ማሩ ከሁለት ዓመታት በላይ ለሆነ ጊዜ የሚገኙት እስር ላይ መሆናቸው ነው የመገናኛ ብዙሃኑ ትኩረት። የልብ ቀዶ ሕክምና ስፔሻሊስቱ ዶክተር ፍቅሩ በቁጥጥር ስር የዋሉት በሙስና ከተጠረጠሩ የገቢዎች ሚኒስቴርና የጉምሩክ ባለሥልጣናት ጋር ነው። ይሁን እንጂ የዶክተር ፍቅሩ ጉዳይ ቀደም ሲል ተነስቶ እንደ አስተዳደራዊ ጉዳይ ታይቶ የነበረ መሆኑን ስዊድን ውስጥ የሚገኙ የሥራ ባልደረባቸውና የልብ ሐኪም ዶክተር አኒካስ ማርስ ነግረውኛል።
We had been working for a long time with importing medical supplies to this hospital and one time
ለዚህ ሆስፒታል ለረጅም ጊዜ የሕክምና አቅርቦቶችን ስናስገባ አብረን ስንሰራ ቆይተናል። አንድ ጊዜ ታዲያ ከሕክምና መገልገያዎቹ መካከል አንዳንዶቹ ሊያዙ ይገባቸው የነበሩ የምርት ሀገርን የመሳሰሉ መረጃዎችን የያዙ የምስክር ወረቀቶች አብሯቸው አልነበሩም። እና ታዲያ ያኔ አንዳንድ አስተዳዳራዊ የሚባሉ ጥያቄዎች ተነስተው ነበር። ይህ ታዲያ ለተወሰነ ጊዜ ችግር ሆኖ ቆይቶ ነበር። ይህ የሆነው ዶክተር ፍቅሩ ከመያዛቸው ወደ 3 ዓመት ለሚሆን ጊዜ ቀድሞ ነበር። ይሁን እንጂ ከጠፉት ወረቀቶች ጋር ተያይዞ የተነሳ ጉዳይ ችግር ፈጥሮ የነበረ ቢሆንም ጉዳዩ ፍርድ ቤት የሚያዳርስ አይደለም አስተዳዳራዊ ነው ተብሎ በመወሰኑ ወዲያው ነበር የተዘጋው።
ዶክተር አኒካስ ማርሰን ያነጋገርኳቸው ጊዜ ፈረንሳይ ነበር የሚገኙት። እንደ ሙያም እንደ ሥራ ባልደረባም እርሳቸው ይህንን ያህል ነገሩን። በችሎት ፊት የክሱ ጭብጥ ምንድን ነው? እርሳቸው ስለ ክሱ ምን አሉ? ጠበቃቸው የነገሩኝን ላካፍል።
የሕክምና እቃዎች ያስገብተው ከእሱ ጋር በተያያዘ የቀረበባቸው ክስ ነበር እና ያ ክስ እንዲቋረጥ ተደርጓል። ከዚህ ቀደም የቀረበባቸው ክስ እሱ ክስ የተቋረጠው ክስ ከመንግስት ባለስልጣኖች ጋር በጥቅም ግንኙነት ስለነበራቸው ነው ተብሎ የመንግስት ስራን በማያመች መንገድ መምራት በሚል የሙስና ወንጀል ነው የተከሰሱት።
እና እሳቸው በዚህ ጉዳይ ላይ ተጠይቀው ምንድን ነው የሰጡት መልስ ለፍርድ ቤቱ?
እሳቸው ወንጀሉን አልፈጸምኩም ብለው ክደው ነው የተከራከሩት።
እርስዎ እንደ ጠበቃ የእምነት ክህደት ቃል በተሰጠበት ጊዜ ነበሩ ችሎቱ ላይ?
አዎ አዎ ነበርኩኝ።
ከዶክተር ፍቅሩ ማሩ ጠበቆች አንደኛው አቶ አበበ ሸቱ ናቸው። ለመሆኑ ጉዳዩና ክርክሩ ዛሬ ያለበት ሁኔታ ምን ይመስላል? የተነሱት ጭብጦችና መከራከሪያዎቹስ የት አደረሱ? አቶ አበበ ይመልሳሉ።
መደበኛ ክስ ከተመሰረተ አሁን 2 አመት ሆኖታል። ክርክሩ አሁን ያለበት ደረጃ የአቃቤ ሕግ ማስረጃ፣ የሰነድም የሰው ማስረጃ የካቲት 30 እና መጋቢት 1/2007 ዓ.ም የአቃቤ ማስረጃ ተጠቃሎ ሰምቶ አውቅቷል። ከዛ በኋላ ያለው እንግዲህ ዶክተር ፍቅሩ ከሌሎች 24 ተከሳሾች ጋራ በመዝገብ ቁጥር 14-1352 በሚባል የወንጀል መዝገብ ከ24 ተከሳሾች ጋራ በጠቅላላው 99 ክሶች በቀረቡበት ክስ ውስጥ ክሳቸውን የሚመለከተው 12ኛ ክስ ብቻ አብሮ ክሱ ቀርቦ ስለነበረ የእሳቸው ማስረጃ ተሰምቶ የተቃለለ ቢሆንም ብይን ለመስጠት በተለያየ ምክንያት ባለመቻሉ ነው እስካሁን በፍርድ ቤቱ ነጥሎ ብይን የሚሰጥበት ሁኔታ መኖር አለበት ብለን እኛ በተደጋጋሚ አመልክተናል። ለነገሩ ጠበቆች እኔ ብቻ ሳልሆን በቡድን ነው የምንሰራው። የሀገር ውስጥ ጠበቆች አሏቸው፣ እንደዚሁም ኢንተርናሽናል ጠበቆችም አሏቸው። የሀገር ውስጥ ጠበቆች እንደ ቲም ነው የምንሰራው። እሱ ለፍርድ ቤቱ እኛ ቀደም ብሎም ምስክር ከመሰማቱ በፊት ስኬጁል እንኳን ቀጠሮ እንኳን ሳይኖረው ረጅም ጊዜ ወስዶ ስለነበረ በኢትዮጵያ ሕገ መንግስት መሰረት አንድ ሰው በተፋጠነ ጊዜ ውስጥ ፍትህ ማግኘት መብት ስላለው ይሄን መብት እየጣሰ ነው። ስለሆነም ሂደቱ እየተጓተተ በመሆኑ ምክንያት ዝርዝር ምክንያቶች አቅርበን ክሱ እንዲቋረጥ፣ አለበለዚያ በተቻለ ስፒድ አፕ አድርጎ ፍርድ ቤቱ አፋጥኖ ጉዳዩን እንዲያየው፣ በዋናነት ደግሞ ከሌሎቹ ተከሳሾች ጋር ክሱ አንድ ላይ አንድ ክስ ከማይገናኙ ሌሎች 98 ክሶች ጋር አብሮ መቅረቡ ለመጓተቱ ምክንያት ስለሆነ ክሱ ሊነጠል ይገባል ብለን አቅርበን ነበር። ፍርድ ቤቱ በዚህም ላይ ያው ብይን አልሰጠበትም። ኤኒዌይ አንዱ ምክንያት ይሄ ሆኖ ሌላኛው ክሱ ከተጀመረ በኋላ የጉምሩክ አዋጅ ተሻሽሎ አዲስ የጉምሩክ አዋጅ ወጥቶ ስለነበር 859/2006 የሚባል አዋጅ ከእሱ ጋር በተያያዘ አቤቱታ አቅርበን ምክንያቱም አዲሱ ሕግ ይጠቅማቸዋል ብለን ባሰብንባቸው እንትኖች አቅርበን ነበርና የአዲሱን ሕግ ተፈጻሚነት ከእሱ ጋር በተያያዘ ለፌዴሬሽን ምክር ቤት የሕገ መንግስት ጉዳይ ያስነሳል በሚል ፍርድ ቤቱ ለአጣሪ ጉባኤ ልኮት አጣሪ ጉባኤው ለተወሰነ ጊዜ ሲያየው ቆይቶ የሕገ መንግስት ጥያቄ አያስነሳም ብሎ መለሰው። ከዚህ በኋላ አሁን ለጥቅምት 9 ፍርድ ቤቱ ጉዳዩን ለማየት ለጥቅምት 9/2008 ቀጠሮ ይዟል።
በነገራችን ላይ በሕገ መንግስቱ ላይ የተጠቀሰው አዲስ ሕግ እንደዚህ የሚለወጥ ከሆነ እና የሚወጣው አዲሱ ሕግ ተጠያቂውን ወይም ክስ የተመሰረተበትን ሰው የሚጠቅም ሆኖ ከተገኘ በዚህኛው በአዲሱ ሕግ ነው የሚታየው የሚል አንቀጽ ያለ ይመስለኛል ሕገ መንግስቱ ውስጥ።
ልክ ኖት። በኢፌድሪ ሕገ መንግስት አንቀጽ 22 ላይ በቅድሚያ በማናቸውም ሁኔታ የወንጀል ሕግ ወደኋላ
አይሰራም
እንደማይሰራ ይደነግጋል በመርህ ደረጃ። ነገር ግን ተከሳሽን የሚጠቅም በሆነ ጊዜ ግን ህጉ ወደ ኋላ ተመልሶ ይሰራል። እንዲሁም በተሻሻለ ወንጀለኛ መቅጫ ህጋችንም ላይ በአንቀጽ 5(3) ላይ እንዲሁ ተከሳሽ የሚጠቅመው ከሆነ ተፈጻሚ እንደሚሆን ይደነግጋል። አዲሱ የጉምሩክ አዋጅ 859/2006 የወጣ አዋጅ ተከሳሽን በሚጠቅሙ ጊዜ ተፈጻሚነት አለው። እሱም መሰረት አድርገን ነው እኛም ያቀረብነው። ይሄ ጉዳይ ግን ለፌዴሬሽን ምክር ቤት ምንድን ነው በዚህ ህግ ላይ አንቀጽ 182 ላይ የተጀመሩ ጉዳዮች በሌሎች ህጎች የተመለከተው እንደጠበቀ ሆኖ ቀደም ብለው የተጀመሩ ጉዳዮች በተጀመሩበት በዚያው በቀደመው ህግ መሰረት ይዳኛሉ የሚል ድንጋጌ ስለነበረው ይሄ ድንጋጌ በህገ መንግስቱ ጋር አዲሱ ህገ ምክንያቱም በህገ መንግስቱ የሚጠቅም በሚሆንበት ጊዜ ተፈጻሚነት አለው የሚለውን የህገ መንግስቱን ድንጋጌ ይጋጫል። ስለሆነም ትርጉም ያስፈልገዋል ተብሎ ነበር ወደ ፌዴሬሽን ወደ አጣሪ ጉባኤ ተላከው። ከአጣሪ ጉባኤ ግን የህገ መንግስት ጥያቄ ትርጉም የሚያስነሳ አይደለም ብሎ መልሶታል። እኛም ለነገሩ በእኔ እምነት ህጉ ሴቪንግ ክሎዝ አለው በሌሎች ህጎች የተደነገጉት እንደጠበቀ ሆኖ ስለሚል ህገ መንግስቱ የሁሉም ህግ የበላይ ህግ ነው። ስለዚህ አንዱ የህጎች ሁሉ ምንጭ የሆነው ህገ መንግስቱ ነው። እሱን ኢሮድ አያረግም ሲጀመር
አይሸረሽረውም።
ስለዚህ በዛ አግባብ ነው። ከዛ በኋላ ወደ ፍርድ ቤት ተመልሷል ጉዳዩ። ፍርድ ቤቱም ለጥቅምት 9 ቀጠሮ ይዟል።
በነገራችን ላይ አቶ አበበ እንደነገሩኝ ማስረጃዎች ከተሰሙና ብይን መጠበቅ ከጀመራችሁ 7 ወር ሆነ።
አዎ ልክ ነው።
ጥቅምት 9 ከፊታችን አለ። ጥቅምት 9 የምትጠብቁት ነገር አለ ወይ? ከፍርድ ቤቱ ይገኛል ብሎ
እንግዲህ ምንጠብቀዋል ምንድን ነው ቀደም ብሎ የካቲት 30 እና መጋቢት 1 የአቃቤ ማስረጃ ተሰምቶ ከተጠቃለለ በኋላ ፍርድ ቤቱ ብይን እንዲሰጥበት አመልክተናል። ፍርድ ቤቱ ብይን ለመስጠት ከሌሎች ክሶች አንጻር ለብቻው ብይን ሊሰጥበት ይገባል አይገባም የሚለውን ጉዳይ ብይን እንሰጥበታለን በሚል ሲያየው ከቆየ በኋላ በመካከሉ የአዲሱ ሕግ መውጣት መሰረት ተደርጎ ሞሽን ሲቀርብ ጉዳዩ ወደ አጣሪ ጉባኤ ከተላከበት ጊዜ ጀምሮ አጣሪ ጉባኤው ማቋቋሚያ አዋጅ መሰረት ፍርድ ቤት የሚታዩት ክሶች ፔንድ ስለሚያደርጉ ባለበት ስለሚቆዩ በዛ ምክንያት ከሶስት ወር ያላነሰ ጊዜ ተቋርጦ ቆይቶ ነበር። የክሱ መሰማት ውጤቱን እስኪመጣ ድረስ ተቋርጦ ቆይቷል ባለበት ሁኔታ።
እስቲ ምናልባት ወደ ዝርዝር የማያስገባን ከሆነና እንደው የተንዛዛ ነገር ካልሆነ በስተቀር ይሄ የጉምሩክ ሕግ ያሉኝ 859/2006 ምንድን ነው የሚለው? በምን ሁኔታ ነው ተከሳሹን ሊጠቅማቸው ይችላል ብለው የሚያምኑት እርስዎ? ጠቅለል አድርገው ሊነግሩኝ የሚችሉት አንድ ወይም ሁለት ነጥብ ይኖራል?
ይኖራል። እንግዲህ በዶክተር ፍቅሩ ቀደም ብሎ ክሱ አላግባብ ተነሳ ተብሎ ነው የተከሰሱት እና አላግባብ ተነሳ የተባለው ክስ ቀደም ብሎ የኮንትሮባንድ ወንጀል የሚባል ነው። እሱን የሚመለከተው ድንጋጌ በአዲሱ ሕግ ለውጥ አለው፣ ተለውጧል። የተለወጠው ሕግ ደግሞ ወንጀል መሆኑን አስተዳደራዊ አድርጎታል። እሳቸው የሚመለከተው የክስ ኮንተንቱ አስተዳደራዊ እንዲሆን አድርጎታል አዲሱ ሕግና ከሱ ጋር።
ስለዚህ እናንተ የወንጀል ክሱ
የሚያቀርብ ነው ወንጀልነቱ ቀሪ ሆኗል በአዲሱ ሕግ መሰረት ቀሪ ሆኗል ነው እንደው በጥቅል ለመናገር።
ስለዚህ ክሱ ውድቅ ሊደረግ ይገባዋል ባይ ናችሁ?
አዎ ክሱ ውድቅ ሊደረግ ይገባዋል ነው። ፍርድ ቤቱም የእኛም ብቻ ሳይሆን የሌሎችም በዚሁ አግባብ የቀረቡ ሞሽኖች ነበሩ፣ ጥያቄዎች ነበሩ። በዛ መሰረት ፍርድ ቤቱ አዲሱ ሕግ የሚጠቅም ስለመሆኑ ብይን ሰጥቶበት፣ ነገር ግን አዲሱን ሕግ ተፈጻሚነት በተመለከተ አዲሱ ሕግ ላይ ያለው ድንጋጌ ሕገ መንግስቱ ጋራ የሚጋጭ ስለሚመስል ይሄ ትርጉም ያስፈልገዋል በሚል ነው ወደ አጣሪ ጉባኤ የላከው።
እርስዎ የሕግ ጠበቃም በመሆኑ ልምዱም ያሉት በመሆኑ በክርክሮቹም ላይ የተገኙ በመሆኑና የአቃቤ ሕግንም ክርክር የሰሙ በመሆኑ ብይኑ ምን ይሆናል ብለው ነው የሚጠብቁት? ምንድን ነው አሁን ከዳኞች የሚጠብቁት እርስዎ?
አስቸጋሪ ጥያቄ ነው። እንግዲህ የቀረበውን የሰነድና የሰው ማስረጃ እኔ አይቻለሁ። ዝርዝር ውስጥ መግባት አልፈልግም። በቀረበው የሰነድና የሰው ማስረጃ እኔ እንዳየሁት ከሆነ ተከሳሹ አሁን በቀረበባቸው ክስ ጥፋተኛ የሚያስብላቸው ነው ብዬ አላምንም። ስለዚህ ፍርድ ቤቱ እኔ ኤክስፔክት ማድረገው ፍርድ ቤቱ በነጻ ያሰናብታቸዋል ብዬ ኤክስፔክት አደርጋለሁ። ግን ዞሮ ዞሮ እንዳልኩ ይሄ የእኔ ኤክስፔክቴሽን ነው። ነገር ግን ፍርድ ቤት ነው በዚህ ጉዳይ ላይ የመጨረሻ እንትን ያለው ፍርድ ቤት ነው።
ፕሮፌሰር ላርስ ዊክላንድ ስዊድን ውስጥ የሚገኝ አንድ ሆስፒታል ሜዲካል ዳይሬክተር የዩኒቨርሲቲ መምህርም ናቸው። ከዶክተር ፍቅሩ ጋር አብረው ሰርተዋል። በክሱ ላይ ስለ ተጠቀሱት የሕክምና መገልገያዎችና ስለ አገናኘታቸውም አውቃለሁ የሚሉትን ነግረውኛል። ሁለቱ የልብ ሐኪሞች መጀመሪያ የተገናኙት አዲስ አበባ ነበር የዛሬ 7 እና 8 ዓመት። እናም የዶክተር ፍቅሩና የፕሮፌሰር ላርስ ግንኙነት ላቅ ወዳለ ቁም ነገር ዘለቀ።
ከዚያ በኋላ አዲስ አበባ ውስጥ የልብ ቀዶ ሕክምና ሆስፒታል ለመክፈት ወሰንን። እኔም ወደ አገሬ ከተመለስኩ በኋላ የስዊድን ባለሙያዎችን ቡድን አስተባበርኩና ከግማሽ ዓመት በኋላ አዲስ አበባ ገባን። እናም የልብ ቀዶ ሕክምና መስራት ጀመርን። ከስዊድን ብዙ መሳሪያ ይዘን ነበር ወደ ኢትዮጵያ የገባ ነው። ያኔ ታዲያ ዶክተር ፍቅሩ የልብ ሕክምናውን ሆስፒታል ስራ አስጀምረው ነበር። ለመጀመሪያ ጊዜ ወደዚያ እንደሄድኩ ብዙ የልብ ቀዶ ሕክምና የሚያስፈልጋቸው የልብ ሕሙማን ሲሞቱ አይቻለሁ። ለዚህ ነው ሕክምና የሚያስፈልጋቸውን ወጣቶች ለማከም ወደዚያ ለመሄድ የወሰንኩት። ምክንያቱም እኔ የልብ ቀዶ ሐኪም ነኝ።
አድማጮች፣ ተከታይ ዘገባ ይኖረናል ከምሽቱ 3 ሰዓት ላይ። ታዲያ በመደበኛው ፕሮግራማችን እንገናኝ። ለአሁኑ በዚሁ ተሰናበትን። መልካም ምሽት።
This program has come to you from the Voice of America, Washington.